ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሰብአዊ መብቶች ይደርሳል በኋላ ይሰራል የሚባሉ አይደሉም። አገሮች የልማት ሥራ ካከናወኑ በኋላ በሁለተኛነት ወይም በመጨረሻ የሚታሰቡም አይደሉም። ሰላም ከተረጋገጠ በኋላ የሚተገበሩ የፕሮጀክት ሥራም አይደሉም። መብቶች ልማትን የሚያጣድፉ ነዳጅ ናቸው። መብቶች ልማት የሚገነባባቸው ጡቦች ወይም ሆሄያት ናቸው።
በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር ዛይድ ራአድ አል ሁሴን ናቸው። ዝርዝሩ በዕለቱ አብይ ርዕስ ይዘነዋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ማክሰኞ ሚያዝያ 16 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐየንን። ብርሃን ኃይሉ ፕሮግራሙን ትመራለች።
አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ የፈረንሳዩን ፕሬዚደንት ኢማኑዌል ማክሮንን በወታደራዊ አጀብ በዋይት ሀውስ ቤተ መንግስት ተቀብለዋቸዋል። ትራምፕ የሁለቱን አገሮች የሁለት ምዕተ ዓመታት ወዳጅነትንና ወታደራዊ ትብብርን አክብረዋል። ሶሪያ በኬሚካል መሳሪያነት የሚጠረጠር ጥቃት አካሄዳለች ከተባለ በኋላ በቅርቡ ሶሪያ ላይ የሚሳይል ጥቃት በመክፈት በኩል ፈረንሳይ ከአሜሪካና ከብሪታንያ ጋር መተባበሯ ትራምፕ አሞግሰዋል። ማክሮን በበኩላቸው ሁለቱ መሪዎች በግል በሚነጋገሩበት ወቅት ብዙ የዓለም ጉዳዮች እንደሚያነሱ ጠቁመዋል። ስለ ዓለም አቀፍ አሸባሪነት፣ ስለ ሰሜን ኮሪያ የኒውክሌር ይዘት፣ የኢራንን የኒውክሌር ፕሮግራም ስለሚገታው ዓለም አቀፍ ስምምነት እንደሚነጋገሩ ገልጸዋል።
በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር ዶናልድ ያማሞቶ ከኤርትራው ፕሬዚደንት ኢሳያስ አፈወርቂና ከሌሎች የሀገሪቱ ባለሥልጣናት ጋር ተገናኝተው በጋራ ጉዳዮች ላይ ተነጋግረዋል። ኤርትራ ካለው የዲፕሎማቶች ማኅበረሰብና ከዩናይትድ ስቴትስ ኤምባሲ ሠራተኞችም ጋር ተነጋግረዋል። ዩናይትድ ስቴትስ ኢትዮጵያና ኤርትራ ልዩነታቸውን በሰላማዊ መንገድ እንዲፈቱ ማበረታታቱን ትቀጥላለች፣ ሂደቱን ለማገዝም ዝግጁ ናት ይላል ዎለርስ ማሪየን የተባሉ አስመራ የሚገኘው የአሜሪካ ኤምባሲ የሕዝባዊ ዲፕሎማሲ ተወካይ ኤርትራ ለሚገኙ ዘጋቢያችን በላኩት መግለጫ። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀልም በአምባሳደር ያማሞቶ የተመራ የዩናይትድ ስቴትስ መልእክተኞች ቡድን በአስመራ የሦስት ቀናት ጉብኝት ማካሄዱን በትዊተር ገልጸዋል። ያማሞቶ ዛሬና ነገ ጅቡቲ በሚካሄደው የዩናይትድ ስቴትስና የጅቡቲ የውይይት መድረክ ላይ ተገኝተዋል። ውይይቱ ስለ ፖለቲካ፣ ኢኮኖሚ እርዳታና የጸጥታ ትብብርን በሚመለከት በየዓመቱ የሚካሄድ መሆኑን መግለጫው አክሏል። አምባሳደር ያማሞቶ ከነገ በስቲያ ሐሙስ ወደ ኢትዮጵያ ያመራሉ ተብሏል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቅርቡ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር እገናኛሉ ብለው እንደሚጠብቁ ተናግረዋል። ኪም ግልጽና እጅግ የተከበሩ ናቸው ሲሉም አሞግሰዋል። ስብሰባው በተቻለ ፍጥነት እንዲካሄድ እንደሚፈልጉ በቀጥታ ተናግረዋል። ለዓለም ትልቁ ነገር ነው ብለን እናምናለን ሲሉ ትራምፕ ከፈረንሳዩ አቻቸው ኢማኑዌል ማክሮን ጋር ተገናኝተው ከተናገሩ በኋላ ጠቁመዋል። የት ድረስ እንደሚሄድ እናያለን ብለዋል። የማይሆን ከሆነ ከሰሜን ኮሪያ ጋር ከሚደረገው ንግግር ሊወጡ እንደሚችሉ በድጋሚ ተናግረዋል። ይሁንና በጣም ልዩ ነገር ለማከናወን የምንችልበት እድል አለ ብለዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የሶሪያ መንግሥት በሽምቅ ተዋጊ ቡድኖች የተከበበችውን ኢድሊብ ክፍለ ሀገር ለማስለቀቅ የሚከፍተው የማጥቃት ዘመቻ ከባድ መቅሰፍትና ሰብአዊ ቀውስ ሊያስከትል እንደሚችል አንድ የዓለም የምግብ ፕሮግራም ከፍተኛ ባለሥልጣን አስጠንቅቀዋል። ሊዛ ሽላይን ለቪኦኤ ከጄኔቫ የላከችው አጭር ዘገባ አለ፣ ትዝታ በላቸው ታቀርበዋለች።
ምስራቃዊ ጉታ በመንግስቱ ኃይሎች ቁጥጥር ስር ከገባች በኋላ አሁን በሶሪያ የአማጽያኑ ጠንካራ ምሽግ ኢድሊብ ብቻ ናት። በመሆኑም በአሁኑ ወቅት በሩሲያ አየር ኃይል የሚታገዙ የፕሬዝደንት በሽር አልአሳድ ታማኞች 2 ሚሊዮን ሕዝብ ወደሚኖርባት ኢድሊብ እየገሰገሱ ናቸው። እዚህ ላይ የሚያሳዝነው ነገር ቢኖር ደግሞ ከኢድሊብ 2 ሚሊዮን ሕዝብ ገሚሱ ከቀድሞ በመንግስቱ ኃይሎች ነጻ ከተደረጉ ምስራቃዊ አሌፖ ሆምስ እና ምስራቃዊ ጉታ የተፈናቀሉ ሰዎችን የያዘ መሆኑ ነው። ከዚህ ቀደም ከመንግስቱ ጋራ በተደረሱ ስምምነቶች መሰረት ሽምቅ ተዋጊዎችና ቤተሰቦቻቸው ወደ ኢድሊብ ተወስደዋል። በሶሪያ የWFP ማለትም የዓለም ምግብ ፕሮግራም አስተባባሪ ጃኮብ ከረን ሲናገሩ በኢድሊብ ብቻ 100,000 የሚጠጉ ከተጠቀሱት የተለያዩ አካባቢዎች የወጡ ሽምቅ ተዋጊዎች ይኖራሉ ብለዋል። አክለው ሲያስረዱም መሃል ላይ ተጠምደው ስቃይ የሚያዩት ደግሞ ሲቪሎች ናቸው ብለዋል።
I'm not speculating anymore what can happen in Idlib. But it certainly will be the
ኢድሊብ ውስጥ ምን ሊፈጠር እንደሚችል ከእንግዲህ ግምቴን ልናገር አልችልም። ነገር ግን በአካባቢው ከዚህ ቀደም ከታዩት ሁሉ የከበደ ጦርነት ሊሆን እንደሚችል የተረጋገጠ ነው። ተስፋ የማደርገው ደግሞ ለሁለት ሚሊዮን ነዋሪዎች አደንነት ሲባል ፖለቲካዊ መፍትሄ ይገኛል የሚል ነው። ምክንያቱም ዳግም ጦርነት ውስጥ ከተገባ ከዚህ ቀደም ምስራቅ አሌፖ ውስጥ ከደረሰው መቅሰፍት በጣም የከፋ ስለሚሆን ነው።
ጃኮብ ከረን አክለውም ኢድሊብን ለማስለቀቅ የሚካሄድ ጦርነት የሚያስከትለው ሰብአዊ ቀውስ ከከዚህ ቀደምቱ ሁሉ የከፋ ይሆናል። በኢድሊብና ቱርክ መካከል ያለው ድንበር በመዘጋቱ ምክንያትም ተፈናቃዮች ወዴት ሊሄዱ እንደሚችሉ እንኳን አይታወቅም ብለዋል። World Food Program ለጦርነት ሰለባዎቹ ምግብና መድኃኒት ለማድረስ የሚያስችለውን ሁኔታ ከወዲሁ በማመቻቸቱ ግን በዚህ አቋያ ብዙም ችግር እንደማይኖር አረጋግጠዋል።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በዩናይትድ ስቴትስ ያሉት አፍሪካውያን ፍልሰተኞች የኮሌጅ ትምህርት ያላቸውና በሌላው የህዝብ ክፍል መጠን ስራ ላይ የተሰማሩ መሆናቸውን አንድ አዲስ ጥናት አመልክቷል። አውሮፓ ውስጥ ከሚኖሩት አፍሪካውያን ፍልሰተኞች በተሻለ የተማሩና በተሻለ የሥራ አይነት የተሰማሩ ሳይሆኑ አልቀሩም ይላል ጥናቱ። ብሪታንያ የሚኖሩ ከሰሃራ በመለስ ካሉት የአፍሪካ ሀገሮች የፈለሱ አፍሪካውያን የተወሰነ የኮሌጅ ትምህርት አላቸው። ፈረንሳይ ከሚኖሩት የተማሩት 30 ከመቶ ናቸው። ኢጣሊያ ላይ ግን 10 ከመቶ ብቻ መሆናቸውን አዲሱ ጥናት ጠቁሟል። ይህን ጥናት ያቀረበው ዲው የምርምር ማዕከል ሲሆን በዩናይትድ ስቴትስ ከሚኖሩት አፍሪካውያን ፍልሰተኞች መካከል 93 ከመቶ የሚሆኑት በስራ ዓለም የተሰማሩ ናቸው። አውሮፓን ብናይ ግን ከኢጣሊያ 80 ከመቶ እስከ ብሪታንያ 92 ከመቶ ይሄዳል። እነዚህ አሃዞች ከእያንዳንዳቸው ሀገሮች ጠቅላላ ህዝቦች የስራ ሁኔታ ጋር የሚመጣጠሉ ናቸው።
ቶሮንቶ ውስጥ ትላንት መኪናውን ሰዎች በሚራመዱበት መንገድ ላይ ነጥቶ ባደረሰው አደጋ 10 ሰዎች ተገድለው 15 ቆስለዋል። ዛሬ 10 ሰዎችን በመግደልና በብዙ የግድያ ሙከራዎች ተከሶ ፍርድ ቤት ቀርቧል። የካናዳ ፖሊሶች ትላንት አደጋ ያደረሰበትን ምክንያት ለማወቅ ሲሞክሩ ቆይተዋል። ሰውየው አሌክ ሚናሲየን የተባለ የ25 ዓመት ዕድሜ ወጣት መሆኑን የቶሮንቶ የፖሊስ ኃላፊ ማርክ ሳንደርስ ገልጸዋል። ጥቃቱ ሆን ተብሎ የተደረገ እንደሚመስልም የፖሊስ ኃላፊው ተናግረዋል።
በመጨረሻም የቀድሞው የዩናይትድ ስቴትስ ፕሬዚደንት ጆርጅ ኤች ዳብሊው ቡሽ ለሞት ሊዳርግ የሚችል የደም ምርቀዛ በሽታ ይዟቸው አሁን መድኃኒት እየረዳቸው መሆኑን የቤተሰባቸው ቃል አቀባይ ገልጸዋል። የ93 ዓመት ዕድሜ አረጋዊ የሆኑት ቡሽ ባለፈው እሁድ ማለዳ ላይ ሆስፒታል ገብተው እየታከሙ ናቸው። እየተሻላቸው እንደሚመስልም በቤተሰባቸው ስም የወጣ መግለጫ ጠቁሟል። ባለፈው ቅዳሜ በ92 ዓመታቸው ከዚህ ዓለም በሞት የተለዩት የ73 ዓመታት ባለቤታቸው ቀብር ስነ ስርዓት ላይ ተገኝተው ነበር። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዝግጅቶች ያንዱን ለቅምሻ
እኛ ቤት የገባ ታሪክ እኛ ቤት የገባ ጉድ ሌሎች ላይ ነገ እንዳይደገምና ባለቤት ደግሞ በተመለከተ እውነቱ ከጀርባ ተደብቆ ውሸቱ ስለሆነ ከፊት ለፊት ያለው የመላኩ ማንነት ተረጋግጦ ፍትህ አግኝቶ ልጆቹን እንዲያሳድግ የመላኩ እውነት ይህ ስራ ሆነ እንጠይቀው በፊት
የቀድሞ የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ዋና ዳይሬክተር አቶ መላኩ ፈንታ በእስር ላይ ያሉ ሕይወታቸው ከማለፉ በፊት አስቸኳይ ፍትህ እንዲያገኙ ባለቤታቸው ወይዘሮ መቅደስ ለማ ከጠየቁ የተቀነጨበ ነው የሰማችሁት። ዝርዝሩ ወደ ኋላ ይቀርባል። አሁን ወደ ዕለቱ አብይ ርዕስ እናልፋለን።
በተባበሩት መንግሥታት ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር ሰብአዊ መብቶች የልማትና የሰላም መሠረቶች ናቸው ብለዋል። የአፍሪካ ኅብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህመድ በበኩላቸው የዘረኝነት፣ የባዕድ ጠሌነትና የገናና ብሔርተኝነት ከፍ ማለት ለዓለም ሰላም ብቻ ሳይሆን ለሰብአዊ መብቶች ስጋት የጋረጠ መሆኑን ተናግረዋል። መለስካቸውማ ዝርዝሩን ይዟል።
በሰብአዊ መብቶች ጉዳይ ላይ በአፍሪካ ኅብረትና በተባበሩት መንግሥታት ድርጅት ከፍተኛ አካላት መካከል ውይይት ሲደረግ ይህ የመጀመሪያው ነው። ከረፋዱ 3 ሰዓት በኋላ በተጀመረው በዚህ ውይይት መክፈቻ ላይ ንግግር ያደረጉት በመንግሥታቱ ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር ዛይድ ራአድ አል ሁሴን ውይይቱ ለአህጉሪቱ ሕዝቦች የለውጥ ዕድል ሊሰጥ እንደሚችል ያላቸውን ተስፋ ገልጸዋል። ገና በንግግራቸው መነሻ በዓለም በመላ የዘላቂ ሰላምና ልማት ቁልፍ መርሆች የፍትሕ፣ የእኩልነትና የሰው ልጅ ክብር ተጠቃለው የተያዙት በሰብአዊ መብቶች ውስጥ እንደሆነ አስገንዝበዋል። እነዚህን መሠረታዊ የሰው ልጆችን ፍላጎቶች ነጣጥለው የሚመለከቱ ወገኖችን በሚወግድ መልኩም የሚከተለውን አክለዋል።
ሰብአዊ መብቶች ይደርሳል፣ በኋላ ይሰራል የሚባሉ አይደሉም። ሀገሮች የልማት ሥራ ካከናወኑ በኋላ በሁለተኛነት ወይም በመጨረሻ የሚታሰቡም አይደሉም። ሰላም ከተረጋገጠ በኋላ የሚተገበሩ የፕሮጀክት ሥራም አይደሉም። መብቶች ልማትን የሚያጣድፉ ነዳጅ ናቸው። መብቶች ልማት የሚገነባባቸው ጡቦች ወይም ሆሄያት ናቸው።
የመድረኳቻቸው የአፍሪካ ኅብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመትም በንግግራቸው በየጊዜው በተለያዩ መልኮች ስለሚሸረሸሩት የሰብአዊ መብቶችና ይህን ተከትሎ ሊመጣ ስለሚችለው መከራ ነበር የጠቆሙት። እነዚህን ዓለም አቀፍ ስምምነቶችን እየጣሱ የሚገኙ የተናጠል እርምጃዎች የተለያዩ የበይነ መንግሥታት አካላትን እያዳከሙ ስለ መምጣታቸውና ይህም ለዓለም ሰላም አስጊ አደጋ መደቀኑን አመልክተዋል።
ይህ ሐቅ አደገኛነቱ ለዓለም ሰላም ብቻ አይደለም። በመሠረታዊ ደረጃ ከሰብአዊ መብቶች የሚቆጠሩትን የሰብአዊ ክብር እሴቶች መቻቻልና ሌላውንም ለመቀበል ጭምር እንቅፋት የሚሆን አደገኛ ሐቅ ነው። የእንግዳና የመጤ ጥላቻ፣ የዘረኛነትና የገነነ ብሔረተኛነት እንዲሁም ልዩነትን ከፍ ማድረግ የማንነትን ትርጉም ዋጋም ከሚገባው በላይ ማናር በእርግጥ ከፍተኛ ፈተና ሆኗል።
ዛሬ በመላው ዓለም ስለሚታየው የዘረኝነት፣ አርቆ ማስተዋል የጎደለው ብሔረተኝነት፣ ከዓለም ኅብረተሰብ ለመነጠል የሚወሰዱ የመንግሥታት እርምጃዎችና የመሳሰሉት ሁሉ በእርግጥም ለዓለም አቀፋዊ ተቋማት ከባድ ፈተና እየጋረጡ መሆናቸውን ራአድ አል ሁሴንም ይስማማሉ። እነዚህ እርምጃዎች ደግሞ የማታ ማታ ሰብአዊ መብቶችን የሚጋፉ መሆናቸውን የጠቆሙት ኮሚሽነሩ በተባበሩት መንግሥታት ድርጅት ጽሕፈት ቤታቸው ዋናው ትኩረት መሠረታዊ የሰው ልጆች መብት አያያዝ በየአገሮች ምን ይመስላል የሚለው እንደሆነም ያስገነዝባሉ። ጽሕፈት ቤታቸው ይፋ የሚያደርገው ዘገባም ለማንም የማያዳላ እንደሆነ ነው ያስረዱት።
በመንግሥታቱ ድርጅት የሰብአዊ መብቶች ቢሮ በመላው ዓለም ያለውን የሰብአዊ መብቶች አያያዝ እንቃኛለን። እናም በአንዳንድ የአፍሪካ ሀገሮች የምናያቸው ችግሮች በሌሎች የዓለም አካባቢዎችም የሚታዩ ናቸው። በምናቀርባቸው ነጥቦችም ሆነ የምክር ሐሳቦች ወገንተኛ ላለመሆን ጥረት እናደርጋለን። በተባበሩት መንግሥታት ድርጅት ስር ከሚገኙ ልዩ ልዩ አካላት ጨምሮ ከብዙዎቹ ሌሎችም ዓለም አቀፍ አካላት ጋር በተሻለ ሁኔታ ፍሬያማ ውጤት እንዳስመዘገብን አምናለሁ። በሲቪል ማኅበረሰብ ላይ በሚጣሉ እገዳዎች ኮንጎ ዲሞክራሲያዊት ሪፐብሊክን ወይም ታንዛኒያን ልንነቅፍ እንችላለን። ይህንኑ ግን በካምቦዲያም፣ በቬኔዙዌላም፣ በሃንጋሪም፣ በፈረንሳይም፣ በዩናይትድ ስቴትስም እናደርጋለን።
ራአድ አል ሁሴን አክለውም ለአፍሪካ ኅብረት የሚከተለውን ጥሪ አቅርበዋል።
The African Union is a mighty force and I'm convinced that we are natural allies.
የአፍሪካ ህብረት ታላቅ ኃይል ነው። በተፈጥሮም የምንደጋገፍ መሆናችንን አስባለሁ። በዚህች ሀገር ብቻ ሳይሆን በመላው ዓለም ለሚገኙ ሴቶችና ወንዶች መብቶች እንድትቆሙ ጠይቃለሁ። በሚሊዮኖች የሚቆጠሩ ትውልደ አፍሪካ በዘረኛነት ምክንያት በየቀኑ ውርደትና ጭቆናን ይጋፈጣሉ። ዘረኛነትን እንቃወማለን። አቀንቃኙ ማንም ይሁን ማን ምንም ያህል ኃይል ቢኖረው ፕሬዚደንት ትራምፕም ይሁኑ ወይም ጠቅላይ ሚኒስትር ቪክተር ኦርባን ወይም ማንም ይሁን ዘረኛነትን እንቃወማለን። የተሻለ ፍትሃዊ ዓለም አቀፍ ማህበረሰብ ለመገንባት በመናደርገው ልዩ ጥረት ተባበሩን ደግፉን።
የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በወኩላቸው ለሰብአዊ መብቶች የሚደረገው ትግል ከአፍሪካ ህብረት አጀንዳ የማይነጠል መሆኑን ገልጸው ይህ ከቅኝ ግዛትና ከዘረኝነት ነጻ ለመውጣት ይደረግ ከነበረው ትግል ጋር ጥብቅ ቁርኝት ያለው የኖረ ትግል ነው ሲሉ ተናግረዋል። የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን ኮሚሽነር ዛይድ ራጅ አልሁሴን ወደ አዲስ አበባ የመጡት በኢትዮጵያ መንግስት ግብዣ ነው። ኮሚሽነሩ ከኢትዮጵያ ከፍተኛ መንግስት ባለስልጣናት፣ ከተቃዋሚ ፓርቲ መሪዎች፣ ከእስር ከተፈቱ የፖለቲካ መሪዎች፣ ከሲቪክ ማህበረሰቡ መሪዎች ጋር እንደሚነጋገሩም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። ወደ ቀጣይ ርዕስ እናልፋለን። በመጋቢት 11 2010 በሞያሌ ግድያ ፈጽመው በቁጥጥር ስር ያሉ የኢትዮጵያ መከላከያ ሰራዊት አባላት እስካሁን ለፍርድ አለመቅረባቸውን የሞያሌ ከተማ ነዋሪዎች ተናግረዋል። ሁለት የግድያው የአይን ምስክሮች ግድያው እንደደረሰ ቃላቸውን ሰጥተው ለምስክርነት ትጠራላችሁ ቢባሉም እስካሁን እንዳልተጠየቁ ለአሜሪካ ድምፅ ተናግረዋል። የሞያሌ ወረዳ ፍትህ ቢሮ በበኩሉ ግድያውን የፈጸሙትን ለችሎት ለማቅረብ ከኦሮሚያ ክልል ኃላፊዎችና ከሀገር መከላከያ ሚኒስቴር ጋር እየሰራ መሆኑን የገለጸው ገልሞ ዳዊት ከናይሮቢ ይህን አድርሷል።
የኢትዮጵያ ኮማንድ ፖስት ሰክሬታሪያት መጋቢት 2010 በሞያሌ በተፈጸመው ግድያ አምስት የመከላከያ ሰራዊት አባላት በቁጥጥር ማዋላቸውን ገልጾ ነበር። ነገር ግን የሞያሌ ከተማ ነዋሪዎች እኚህ የግድያው ተጠርጣሪዎች እስካሁን ለችሎት አለመቅረባቸውን ይናገራሉ።
ከተያዙ ሰዎች ለሕግ ስለቀረበ ሰው ምንም አልሰማንም። በወረዳ ደረጃ እንኳን ሰዎቹ ለፍርድ ይቀርባሉ ብለውን ነበር። የአካባቢው ወጣቶች በተለያዩ ጊዜያት ሄደው ጉዳዩ ከምን ደረሰ ብለው ሲጠይቋቸው በቃ ደውለን እንነግራቸዋለን ሰዎቹም ለፍርድ ይቀርባሉ ይላሉ። ነገር ግን እስካሁን ማንም ለሕግ የቀረበ የለም።
አቶ መሐመድ ኩኑ የ60 ዓመት አባታቸውን አቶ ኩኑ ቀንጮራን ነው በግድያው ያጡት። እስካሁን አዘን ላይ እንደሚገኙ ተናግረው አባታቸው ከተገደሉ ወዲህ ማንም ሰው ከመንግስት አካል እንዳላነጋገራቸው፣ ደግሞ ግድያውን የፈጸሙ ሰዎች ለሕግ አለመቅረባቸው እንዳሳዘናቸው ይናገራሉ።
ስለዚህ ነገር ሳስብ እንባ ይቀድመኛል። መናገር እንኳ አልችልም። መንግስት ደርሶ ሊጠይቅና ሊያግዘን ይገባ ነበር። ሰዎቹን አስራዋቸዋል አሉ። ግን ያሰሯቸው ራሳቸው ካምፕ ውስጥ ነው። እንዴት ነው ሰውን ቤቱ ውስጥ አስቀምጦ ታስሯል የሚባለው? ወደ ሕግ ቦታ ነው መወሰድ የሚገባቸው። ስለዚህ ቁጥጥር ስር አሉ ስለሚባለው ነገር የምናውቀው አንዳች ነገር የለም። ማንም እየተከታተለው አይደለም። ስንጠይቅም መልስ የሚሰጠን ሰው የለም።
ግድያው እንደተፈጸመ ከአከባቢው የሙያሌ አስተዳደርና ከሀገር መከላከያ ሚኒስቴር ተወካዮች ተልከው ስለ ግድያው ከምስክሮች ቃላቸውን ተቀብለዋል። አቶ ዲዳ ቦሩ ምስክሮ ነው ከቀርቡ ሰዎች አንዱ ናቸው። በግድያው ቀን ስላጋጠማቸው ሁኔታ ሲናገሩ
አንዲራማ ግዜም ጉፋሲየም ታያ ቢያ እስቲሳ ሱነን ቢያ ዱካሰ ከተማ ደማ ስምን ሲያባይ ደም ጅሮ አቸማቲ
መጀመሪያ ተክሱ ሲከፈት ከቤት ወጥቼ ወደ ከተማ እየሄድኩ ነበር። ወደ ተክሱ ቦታ ስሮጥ በኔ ላይ ዞሩ። ከዚያ ወደ ቤቴ ስሮጥ ተከትለውኝ መጡ። ከዚያም ጥይት ቤት አላስገባ ስላለኝ ቤተሰቦቼን በር እንዲዘጉ ነገርኳቸው። ወዲያው ወደ መጸዳጃ ቤት ሮጥኩ። እዚያም ይከተሉኛል ብዬ አጥር ስር ተደበቅኩ። አንድ ሸሻቸው የነበረን ልጅ እኔ ተደብቄ ከነበርኩበት ቦታ ያዙት። እኔ አያቸው ነበር፣ እነርሱ ግን እኔን አያዩኝም ነበር። ልጁ እንዳይገድሉት ለመናቸው። እኔ ለሀገሩ እንግዳ ነኝ፣ ከምንም የለሁበትም ሲላቸው አንደኛው ትቶት ሊሄድ ሲል ሌላኛው እንዳትተወው አጠጣው አለው በአማርኛ። እኔ ተኝቼ ነው የማያቸው። ከዚያ መታው። ልጁ በወደቀበት ተመልሶ እላዩ ላይ ቆሞ በቀኙ በኩል በድጋሚ በጥይት መታው።
አቶ ዲዳ ይህን የምስክርነት ቃላቸውን ግድያው እንደተፈጸመ ለማጣራት መጡ በተባሉ የመንግስት ኃላፊዎች ሰጥተዋል። ኃላፊዎቹ የግል አድራሻቸውን ከወሰዱ በኋላ በድጋሚ ለምስክርነት እንደሚፈልጓቸው እንደነገሯቸው ያስታውሳሉ።
የግል ሰው አምና ኮትን ዋንክረገስ ተንከና ሰው ይፈትካል ከታተት እቺ አጋገር።
እንግዲህ ያየነውን ሁሉ በትክክል ነገርናቸው። በድጋሚ እንጠራችኋለን አሉን። ነገር ግን እስካሁን አልተጠራንም። እነሱ ናቸው ዝም ብለው ቃላችንን መዝግበው የተውት እንጂ እኛ የትም ሄደን ምስክርነት ለመስጠት ዝግጁ ነን። ያየነውን መመስከር ደግሞ አንተውም።
እንደ ነዋሪዎች በቁጥጥር ያሉ ወታደሮች በሞያሌ ኢትዮጵያ መከላከያ ሰራዊት ካምፕ ነው የሚገኙት። እስካሁን ለችሎት አለመቅረባቸውም ምስክርነታቸውን በሰጡ ሰዎች ላይ ፍራቻን ፈጥሯል። ወይዘሮ አሚና መሐመድ ነገሩ ካሳሰባቸው የአይን ምስክሮች አንዱ ናቸው።
አሁን ስለ ጉዳዩ ከመጠየቅ እየሸሸን ነው። ለምንድን ነው ብትል የዚያን ቀን ተኩሰው ያን ሁሉ ከገደሉ ወዲህ የጠየቀን የለም። ሰዎቹም በሕግ ቁጥጥር ስር አይደሉም። እናም እኛ የምስክርነት ቃል የሰጠን ሰዎች መጥተው ሊጎዱን ይችላሉ ብለን እየፈራን ነው።
አባገዳ ኩራጅ አርሶም ጉዳዩን በቅርበት እየተከታተሉ ናቸው። ከአሁን በፊት የመከላከያ ሰራዊት ቢያንስ 3 ጊዜ በሞያሌ ወረዳ በንጹሃን ዜጎች ላይ ግድያ ፈጽመው ለሕግ አለመቅረቡን ጠቁመው ለአሁኑ ግድያ ሕዝብ ፍትህ እንዲያገኝ ወደ ኦሮሚያ ብሔራዊ ክልል አስተዳደር የደህንነት ቢሮና የፕሬዝዳንት ቢሮን ተመላልሰው በመጠየቅ ላይ መሆናቸውን ተናግረዋል።
አሁን በቅርብ እየተከታተልን ነን። በቅርብ ነው እንዲያውም ከአዲስ አበባ የተመለስ ነው። የኦሮሚያ ክልል ፕሬዚደንት ቢሮ እንዲሁም ኦሮሚያ ክልል ደህንነት ቢሮ ገብተን ጠይቀን ነበር። እነሱም እየተከታተልነን ለሕግ ይቀርባሉ ነው ያሉን። እንግዲህ ያልጠየቅንበት ቦታ የለም።
አባገዳ አክለው ግድያውን የፈጸሙ ሰዎች ለቦረና ዞን ኮማንድ ፖስት ተላልፎ እንዲሰጡ ጠይቀን ነበረ፣ ነገር ግን ሰዎቹን መልሰው እዛው የመከላከያ ሰራዊት ካምፕ ነው ያቆዩቸው ይላሉ። የሞያሌ ወረዳ ነዋሪዎች ያነሱትን ቅሬታ ለወረዳ በፊት ቢሮ አንስተን ነበር። አቶ ተመስገን ለጥያቄው መልስ ሲሰጡ በሀገር መከላከያ ሰራዊት የተላኩ 2 መርማሪዎችና 1 አቃቢ ሕግ ሞያሌ ወረዳ መጥተው የሰዎችን ቃል እንደወሰዱ ይናገራሉ።
ሁሉም መረጃ ተሰብስቧል። ከበላይ አካል የመጡ ሰዎች ሁሉን አጥንተው ነው የሄዱት። መረጃውን ያሰባሰብነው እኛው ነን። እነርሱ መጥተው የቀረውን አብረን ነው የሰበሰብነው። አሁን በቅርቡ ክስ ይከፈታል። ሰሞኑን በተከሰተው አለመረጋጋት መረጃ እየተለዋወጥን አይደለም እንጂ ሰዎች ተለይተው ታውቀዋል። ግድያውን የፈጸሙ ሰዎች ተይዘዋል። እነርሱም በእጃችን ሳይሆኑ በሀገር መከላከያ ሚኒስቴር እጅ ነው ያሉት። እነርሱ ናቸው ምርመራ እያደረጉባቸው ያሉት። ጉዳያቸው በፌዴራል ደረጃ ስለሚታይ የራሳቸው አቃቤ ሕግ ነው የሚከታተለው።
አቶ ተመስገንን ክሱ ሲቀርብ በሕዝብ ችሎት ወይም በጦር ወንጀል ችሎት ይቀርብ እንደሆን ጠይቄያቸው ለአሁኑ የተወሰነ ነገር አለመኖሩን ገልጸዋል። በምስክርነት የቀረቡ ሰዎች ለደህንነታችን ስጋት አለን ላሉት አቶ ተመስገን ጉዳዩን የክልሉ መንግስትና የአካባቢው አስተዳደር እየተከታተሉ ስለሆነ ምንም ስጋት አይግባቸው ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው እናመሰግናለን። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም አገሮች ዓመታዊ ሰብአዊ መብት አያያዝ ግምገማ ዛሬ የኤርትራን እንመለከታለን። ዓመታዊ ሪፖርት እንደ ወትረው ሁሉ የኤርትራን አጠቃላይ የሰብአዊ መብት አያያዝ በተለይም አምና በዜጎች ላይ ደርሷል ያላቸውን በደሎች ዘርዝሯል። አሉላ ከበደ ያቀርበዋል።
የዩናይት ስቴትስ የውጭ ጉዳይ ሚኒስቴር ሪፖርት የኤርትራ መንግስት ህገወጥ እስርና ግድያዎችን መፈጸሙንና እስረኞችን አንዳንዴም ለሕይወት ጭምር አደገኛ ለሆነ አያያዝ የሚዳርግ መሆኑን መንግስታዊ ያልሆኑ ዓለም አቀፍ ድርጅቶች መዘገባቸውን በማመልከት ይንደረድራል። የተባበሩት መንግስታት ድርጅት ልዩ መርማሪ ቡድን ባለፈው ዓመት የሰኔ ወር መጀመሪያ አራተኛውን የኤርትራን የሰብአዊ መብት አያያዝ የፈተሸ ሪፖርቱን ለመንግስታቱ ድርጅት የሰብአዊ መብቶች መማክርት ጉባኤ ማቅረቡን በዚህም የታጠቁ የጸጥታ ሰራተኞች በተለይም ደግሞ ለድንበር ጥበቃ የተሰማሩ ኃይሎች ዜጎች ድንበር አልፈው ወደ ኢትዮጵያ እንዳይገቡ ተኩሰህ ግደል የሚለውን ፖሊሲ የሚያስፈጽሙ መሆናቸውን ማጤኑን አመልክቷል። ሪፖርቱ አክሎም ድንበር አቋርጠው ወደ ኢትዮጵያ ለመግባት በሚሞክሩበት ወቅት በጥይት የተመቱ ኤርትራውያንን ማየት አለያም ሌሎች ሲተኮስባቸው ያዩ ማግኘት የተለመደ መሆኑን ድንበር የለሽ ሐኪሞች ማህበር የተባለውን ዓለም አቀፍ የበጎ አድራጎት ድርጅት ይፋ ያደረገውን ዋቢ በማድረግ ይዘግባል። ቁጥራቸው በውል ያልታወቀ ዜጎች በኤርትራ መንግስት እስር ቤቶች ሳሉ የደረሱበት ያለመታወቁ አለያም ህይወታቸው ማለፉ የሚታመን መሆኑን መንግስቱ ይህን መሰል ሁኔታዎች እንዳይከሰቱ ለመከላከል ወይም ወንጀሉን ለመመርመር አለያም የወንጀሉን ፈጻሚዎች ተጠያቂ ለማድረግ የወሰደው አንዳችም እርምጃ የለም ብሏል። የለውጥ ጥያቄ በማንሳታቸው እንደ አውሮፓውያን የዘመን አቆጣጠር በ2001 ዓመተ ምህረት ወደ እስር ቤት የተወረወሩት ቡድን 15 በሚል መጠሪያ የሚታወቁት የቀድሞ የፓርቲ አባላትን የመንግስት ባለስልጣናትንና ጋዜጠኞችን ደህንነትም ሆነ ይዞታ አስመልክቶ አንዳችም ይፋ መረጃ አሁንም የለም ይላል ሪፖርቱ። የስቃይ ድርጊት መፈጸምን ህገ መንግስቱ ቢከለክልም በዜጎች ላይ የሚፈጸሙ በደሎችና የስቃይ ድርጊቶች ዘገባ ግን አሁንም መቀጠሉን ጦር ሰራዊቱንና ብሔራዊ ውትድርና አገልግሎትን በመሸሽ አለያም ያለ ጉዞ ፍቃድ አገር ጥሎ ለመውጣት ሲጥሩ የተያዙ እናም የአንዳንድ ሃይማኖቶች ተከታዮች በጸጥታ ሰራተኞች እንደሚሰቃዩ ሪፖርቱ ዘግቧል። ግልጽነትና መረጃዎችን በቅጡ ማሰባሰብ በእጅጉ አዳጋች በመሆኑ በስቃይና በከፋ እስር ቤት አያያዝ ለህልፈትና ለጉዳት የተዳረጉ ዜጎችን ቁጥር በውል ለማረጋገጥ ያለመቻሉንም አመልክቷል ሪፖርቱ። የታሰሩበትን ምክንያት ያለማወቅ፣ እስረኞች ላይ የሚፈጸም ግፍና የስቃይ ምግባር፣ የገቡበት ያለመታወቅ፣ በህግ የመዳኘት መብት መነፈግ፣ በእምነታቸው አለያም በፖለቲካ አመለካከታቸው ሳቢያ ለስር እና ለመታገት መብቃት፣ የንግግርና የፕሬስ ነጻነት መጓደል፣ በአንዳንድ የኢንተርኔት ግንኙነቶች ላይ የሚደረግ ክትትል ሪፖርቱ ዝርዝር ካቀረበባቸው የመብት ጥሰቶች ውስጥ ናቸው። እንደ ሪፖርቱ ተጨማሪ ማብራሪያም ያለ አገር መውጫ ቪዛ ከአገር የወጡ ዜጎች ወደ አገር መመለስ አይችሉም። በውጭ አገር ሲኖሩም በየዓመቱ ከገቢያቸው የሚጠበቅባቸውን የ2% ቀረጥ ያልከፈሉ የመውጫ ፈቃድን፣ የልደትና የጋብቻ ማረጋገጫ ሰነዶችን፣ የፓስፖርት እድሳት አሊያም የቤት ግዢና ሽያጭ ማካሄድ የሚያስችሉ ሰነዶችና ሌሎች የመንግሥት አገልግሎቶችን አያገኙም። ዜጎች መንግሥት አድርሶብናል ለሚሏቸው የሰብአዊ መብት ጥሰቶች ተጠያቂ የሚያደርጉበት አንዳችም የፍትሕ ሥርዓት አሊያም አካል ያለመኖሩንም ሪፖርቱ አትቷል። አድማጮች፣ ቃል በገባነው መሰረት በተከታታይ ዝግጅቶቻችን የሁለቱም መንግስታት ምላሽ ለማቅረብ እንጥራለን።
አድማጮች፣ ማምሻውን ለቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አሸኛኘት ተደርጓል። ጠቅላይ ሚኒስትር አብይ አህመድ የተገኙ መሆኑን ጠቅሶ እስክንድር ፍሬው ተከታዩን ልኳል።
ዛሬ ጊዜው የአቶ ኃይለ ማርያም ደሳለኝ ነበር። እኚህ የቀድሞ ጠቅላይ ሚኒስትር ኢትዮጵያን ለሚጎበኙ የውጭ አገር መሪዎች በሚደረገው ደረጃ በብሔራዊ ቤተ መንግስት ከፍተኛ የክብር አቀባበል ተደርጎላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም የቀድሞ መሪ ኃይለ ማርያም ደሳለኝ ከፍተኛ አድናቆትና ክብር እንደሚገባቸው ተናግረዋል።
ላለፉት 25 ዓመታት ገደማ በተለያየ ኃላፊነት ደረጃ ቀን ከሌሊት ሀገሩን በማገልገል የሀገር አገልጋይነት ለትውልድ ያስተማረ ያበቃ የአገልጋይነት መንፈስ የተላበሰ ብቻ ሳይሆን ሰርቨንት ሊደርሺፕ የሚባል ባህሪም የተላበሰ እጅግ ራሱን በማስተማር የሚታወቅ ትሁት፣ ጓደኞቹን የሚወድ፣ ጓደኞቹን የሚያከብር፣ በክብርና በፍቅር ማገልገል እንደሚቻል ያስተማረን ድንቅ መሪ ስለነበረ ይህ ክብር አይበዛበትም። አቶ ኃይለ ማርያም ወደ ስልጣን ሲመጣ እንደኔ አይነት እድል አላገኘም። የሚያስረክበው ምን ማድረግ እንዳለበት የሚመክረው ህዝባችን እቺ ሀገር ምን ትሆናለች ብሎ የሚያስብበት አጣብቂኝ ጊዜ ወደ ስልጣን የመጣ ነገሮች ሁሉ ግራ የሚያስሩበት ጊዜ ወደ ፓወር የመጣ በጣም ፈታኙን ጊዜ እቺ ሀገርና ህዝብ ያሻገረ ቆራጥ መሪም ጭምር ነበር። ኃይለ ማርያም በፈታኝ ጊዜ መጣ ቢሆንም ኢትዮጵያ የጀመረችው ልማት የእድገት ጉዞ ለማስቀጠል ቀን ከሌት የሰራ በሱ ዘመንም የነበረው እድገት እንዲቀጥል ያስቻለ በሙያው ኢኮኖሚስት ሳይሆን በፍጥነት ይህንን ሙያ ተምሮ የሀገሩን እድገት ማስቀጠል የቻለ ብልህ መሪም ነበር። ከሁሉ በላይ ኃይለ ማርያም እጁ ንጹህ የሆነና ሌብነት የሚጠየፍ ለሁላችንም አርያ መሆን የሚችል በመስራት በመልፋት ብቻ ማገልገል እንደሚቻል ለብዙዎቻችን ያስተማረ ንጽህናውን እሱና ቤተሰቡ ብቻ ሳይሆን የሥራ ባልደረቦቹና ጓደኞቹ የመሰከሩለት አስቸጋሪ ፈታኝ በሆነ የሌብነት ልምምድ ውስጥ ባለንበት በዚህ ዘመን በንጽህና ከሚነገሩ ጥቂት በምሳሌነት ከሚታዩ መሪዎች አንዱ በመሆኑ እንደ ሀገርም እንደ አፍሪካም ኩራት የሆነ ባህሪና ራስን የማሸነፍ ብቃት ስለሆነ ለዚህም ይህ ክብር ይገባዋል።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባደረጉት ንግግርም ኢትዮጵያ በጥሩ እጅ ወድቃለች ሲሉ በአዲሱ መሪ ላይ ያላቸውን ተስፋ ገልጸዋል።
ክቡር ጠቅላይ ሚኒስትር እንዲሳካላቸው ካስፈለገ የሁላችሁም የማይነጥፍ ድጋፍ ስለሚያስፈልጋቸው እኔ እንግዲህ ከተሞክሮዬ ተነስቼ እባካችሁ ከመተቸት በፊት ድጋፍ፣ ከመውቀስ በፊት ምክር የሚያስፈልጋቸው በመሆኑ ሁላችሁ በዚህ ጫማ ውስጥ የገባ ሰው ብቻ የሚረዳው ነገር መረዳት ስለሚከብድ ይሄንን አደራ ለማለት እፈልጋለሁ። ክቡር ጠቅላይ ሚኒስትራችን ወጣት ናቸው፣ አፍላ ጉልበት ናቸው። ለሀገራችን ብዙ አስተዋጽኦ ሊያበረክቱ ይችላሉ። አንባቢም ናቸው፣ ምሁርም ናቸው፣ አርቆ አስተዋይም ናቸው። ከእድሜያቸው በላይ የሚያሰላስሉ፣ የሚያስቡ፣ የሚያማትሩ ናቸው። ሀገራችን በጥሩ እጅ ላይ ወጥቃለችና ይሄንን ለማየት በመታደሌ የተሰማኝን ታላቅ ደስታ ለመግለጽ ፈልጋለሁ። እርግጥ ነው የሀገራችን ኢኮኖሚ በጥሩ መሰረት ላይ ተገንብቷል። የሀገራችን ኢኮኖሚ በዚህ መሰረት ላይ መገንባቱ ብቻ ሳይሆን ዛሬ በእናንተ ፊት መናገር የሚፈልገው የኢትዮጵያ ሕዝብ የሰጠን እድል በጣም ከፍተኛ ነበር። የኢትዮጵያ ሕዝብ እጅግ ታጋሽ፣ አስተዋይ፣ አርቆ አሳቢ፣ ፈጣሪን የሚፈራ ሕዝብ ነው። ይሄ ሕዝብ ባይሆን ኖሮ ዛሬ በፊታችሁ ቆመን ማናችንም መናገር ባልቻል ነበር። ስለዚህ ለዚህ ታላቅ ህዝብ ከልብ የመነጨ ምስጋና ለማቅረብ ፈልጋለሁ።
ለቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ክብር በተዘጋጀው ስነ ስርዓት ላይ ሚኒስትሮች፣ ዲፕሎማቶችና ሌሎች እንግዶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለዘገባው እስክንድርን እናመሰግናለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። ዝግጅታችን ይቀጥላል።
ወደ ሁለተኛው አጋማሽ ቅንብሮቻችን እናልፋለን። የቀድሞው የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ዋና ዳይሬክተር አቶ መላኩ ፈንታ በእስር ላይ እያሉ ሕይወታቸው ከማለፉ በፊት አስቸኳይ ፍትህ እንዲያገኙ ባለቤታቸው ወይዘሮ መቅደስ ለማ ጠይቀዋል።
ህይወታቸው አላለ።
ሃሎ፣ የአቶ መላኩ ፈንታ ጉዳይ ውሳኔ ሳያገኝ ላለፉት 5 ዓመታት በፍርድ ቤት እየተመላለሱ መሆኑን ገልጸው አስቸኳይ ሕክምና የሚያስፈልገው የጨጓራ ቁስለት ታማሚ መሆናቸውንም ተናግረዋል። ልጆቻቸውንም ችግሩን በተረዱ ኢትዮጵያውያን እየተደገፉ በማስተማር ላይ መሆናቸውን ገልጸዋል። አዲሱ ጠቅላይ ሚኒስትር አብይ አህመድ ከተነሱለት በሀገሪቱ ፍትህ ከማስፈን ዓላማ አንጻር ጉዳዩ እልባት ያገኛል የሚል ተስፋ እንዳላቸውም ወይዘሮ መቅደስ ለማ ተናግረዋል። ወይዘሮ መቅደስ ለማን ያነጋገረቻቸው ጽዮን ግርማ ተከታዩን ልካለች።
አድማጮች ይቅርታ፣ አቶ መላኩ ፈንታ ህይወታቸው ከማለፉ በፊት የሚለው በስህተት ነውና ይታረም።
የቀድሞ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ መላኩ ፈንታ ወደዚህ ስልጣን ከመምጣታቸው በፊት የሰራተኛና ማህበራዊ ጉዳይ ሚኒስቴር ውስጥ ተመራማሪ ነበሩ። በፌዴራል ጉዳዮች ሚኒስቴር መስሪያ ቤት ውስጥም በተለያዩ ኃላፊነት ቦታዎች ላይ ሰርተዋል። በጠቅላይ ሚኒስትር መለስ ዜናዊ የስልጣን ዘመንም በጠቅላይ ሚኒስትሩ ቢሮ በሚኒስትር ዴታነት በኃላፊነት አገልግለዋል። በመጨረሻም በዋና ዳይሬክተርነት ከሚሰሩበት ገቢዎችና ጉምሩክ ባለስልጣን በከባድ የሙስና ወንጀል ተከሰው ከታሰሩ 5 ዓመታት ተቆጥረዋል። በሶስት መዝገቦች ከሌሎች ባለሀብቶችና ባለስልጣናት ጋር ተከሰውም በተለያዩ ቀነቀጠሮች ታስረው ከሚገኙበት ቃሊቲ ማረሚያ ቤት ፍርድ ቤት በመመላለስ ላይ እንደሚገኙ ባለቤታቸው ወይዘሮ መቅደስ ለማ ለአሜሪካ ድምጽ ገልጸዋል። የቀረበባቸው ክሶች በርካታ ሲሆኑ እስካሁን በአራቱ ነጻ ተብለዋል። ጥፋተኛና ተከላከሉ የተባሉበት ክስም አላቸው። ባለቤታቸው ወይዘሮ መቅደስ በአቶ መላኩ ላይ የቀረቡት ክሶችም ሆኑ ማስረጃዎች ሙስናንና ሙሰኝነትን የሚያመላክቱ አይደሉም ሲሉ መከራከሪያ ያቀርባሉ።
ክሱ በመሰረቱ ሙስና ተባለ እንጂ የሙስና ይዘት የሌለው ነው። መጀመሪያም ሲያዝም ክሱ መጀመሪያ ለሕዝብ የተነገረው 2 ዓመት በፊት ተጠንቶ ተባለው፣ ግን ከዛ በኋላ ነው ክሱ ራሱ እሱ ማዕከላዊ በነበረበት ጊዜ ነው የተደራጀው ክሱ ራሱ እና መጨረሻኛ ክሱ ሲደርሰን የምንም አይነት የሙስና ይዘት የለው።
ሙስና ሳይፈጽሙ ነው የታሰሩት፣ ክሱም ይህንን አያሳይም እያሉ ነው። ታዲያ በምንና ለምን ታሰሩ ብለው ነው የሚያምኑት?
እንግዲህ እሱ ሁሉም ነገር በህግና በአግባቡ ይሂድ የሚል መጀመሪያም በፍርድ ቤትም ይህንን ግልጽ አድርጎታል። ይህን ስራ ሲጀምር ወደ ገቢዎችና ጉምሩክ መጀመሪያ ገና ሊያዋቅር 3 መስሪያ ቤቶች ወደ አንድ አድርጎ ትራንስፎርም ሊያደርግ ሲጀምር ለራሱና ለሟቹ ጠቅላይ ሚኒስትር ቃል ገብቶ ነው የጀመረው። ይህን ኃላፊነት የህዝብ ኃላፊነት ስወስድ ለመቀየር ነው የምሰራው። ግን ይሄ ነገር የሚሆነው አንደኛ እንደ ፕሮቶኮል የሚጠበቅኩኝ ዝም ብዬ እንትን ምን ከሆነ ልለውጥ አልችልም። ሁለተኛው ደግሞ ያለኝን ከማንም ጋር ምንም ግንኙነት ሳይኖረኝ በቀጥታ ስራዬና ስራዬ ላይ ብቻ አትኩሬ ይህ መስሪያ ቤት ለውጥ ቢያመጣም ባያመጣም ተጠያቂ የምሆነው እኔ እንደመሆኑ መጠን የማመጣውን ለውጥ ለመተግበር ከምንም ነገር ጸድቼ ስራዬን መስራቱ ላይ ለውጥ ማምጣት ነው የምፈልገው። በዚህኛው ሀሳብ ተስማምተው ለመለወጥ ነው ተነስቶ የነበረው መጀመሪያ ላይ ማለት ነው። ይህን ነገር ተሳክቶለታል። ግን ይህን ነገር ሲያደርግ እንቅፋቶች አይጠፉም። ያው ሁልጊዜ ባለው ሂደት ውስጥ አይስማማም እሱ ይህን የሚመጡን ጫናዎች፣ ሌሎች ነገሮች አይቀበልም ነበረ። ህግና ህግ፣ ስርዓትና ስርዓት ብቻ ናቸው እዚህ ላይ የሚሰሩት ብሎ ስለሚያምን ማለት ነው። እነዛን ነገር አለመተግበሩ ነው አሁን ለዚህ ትልቅ ዋጋ ሊያስከፍለው የቻለው ዋነኛ ምክንያት ማለት ነው።
ወይዘሮ መቅደስ አቶ መላኩ ከእርሳቸው ከወለዷቸው 2 ልጆች በተጨማሪም ሌሎች 2 ልጆች እንዳሏቸው ገልጸው ልጆቻቸው በሰው ድጋፍ እየተማሩ መሆኑንም ይናገራሉ።
አስቸጋሪ ሁኔታ ላይ ነው ቤተሰቡም እንደዛው። ያው እኛ አሁን በሰው እርዳታ ላይ ያለ ነው። ቤተሰቡን ከመጀመሪያ ጀምሮ መንግስት ወደ እስር ቤት ከወሰደ ጊዜ ጀምሮ ምንም አይነት የገቢ ምንጭ የለንም። ቤትም የመንግስት ቤት ውስጥ ስንኖርበት የነበረው 15 ዓመት ያህል በቁጠባ ቤት ውስጥ ነበር የነበረው። በሹመት ቤት ውስጥም አልኖረም። ምክንያቱም ይሄ ነው የሚሻለኝ፣ ይሄ በቂ ነው ለኔ ብሎ በዛ ቤት ውስጥ እየኖረ እየነበረ ነው እንግዲህ የታሰረው ከዛ ቤት የወሰዱት ማለት ነው። እና በዛን ጊዜ የሚገርምሽ ነገር እኔ በነገርኩ ሁኔታ የአንድ አመትና የ2 ወር እርጉዝ ጽንስ በሆዴ ይዤ የአንድ አመት ልጅ ይዤ በክረምት ነው ውጪ የተባልኩት ከዛ ቤት ማለት ነው። ያ በሆነበት ሁኔታ ሜዳ ላይ ነበረ መውደቅ የነበረው። ደጋግ ኢትዮጵያውያኖች አሉ። እነሱ ደርሰውልኝ ነው ቤት ተከራይተውልኝ እየኖርኩ ያለው። ልጆቹ አድገዋል። መማር የሚችሉበት ደረጃ ላይ ናቸው። አሁን እድሜ ላይ ናቸው። አሁን የ6 አመትና የ5 አመት ልጆች እየሆኑ ኖርሞ ትምህርት ቤት ያስፈልጋቸዋል። ህይወት ይቀጥላል። እሱ መድኃኒት አለው ኮንቲኒውስ የሚወስደው። ምንም አይነት ቤት ውስጥ የተወለደ ነገር ወይ ደግሞ በመላኩ ስም ያለ 5 ሳንቲም ነገር የተገኘ ነገር የለም። መፍተሻም ተረጋግጧል። ያን ሰው ነው ከበር ሚያ ይሄ ነገር ከምንም በላይ እሱ ወርዶታል። ምክንያቱም ይሄን ከበር ማድረግ የቻለ የተሻለ ጭንቅላት እያለ ነው የተሻለ ነገር መስራት የቻለ በሀሰት ማለት ነው በሀሰት ባላደረገው ነገር የተሻለ ነገር ለሀገር ይመመት ይሰራለ ባለበት ሁኔታ ይህ ለምን ሆነ የሚል ነገር ተፈጥሮ እዛ ጋር በመሆኑና ልጆቹን ማስተማር ማሳደግ ባለመቻሉ ከሚሰማው ውጭ ለህሊናውና ለእግዚአብሔር ከመተው ውጭ ምንም እንትን የሚለው ነገር የለም። እና ጤናው እኛ ነው ያሳስበናል፣ እሱ ደግሞ የኛ ሁኔታ ያሳስበዋል። በተረፈ ግን ያው ህዝብና እግዚአብሔር ነው የኔ ዳኛ። ህዝብና እግዚአብሔር ነው የሚዳኝ የሚፈርድልኝ ህዝብና እግዚአብሔር ነው።
ባለቤታቸው ከታሰሩ ከሚኖሩበት መኖሪያ ቤት እንዲወጡ ከተደረጉ ጊዜ ጀምሮ ለልጆቻቸው ማረፊያ ትምህርት ቤትና ማሳደጊያ ለማግኘት የበርካታ ሰዎችን ደጅ ማንኳኳታቸውን ገልጸው በዚህ ደግሞ ከፍተኛ የሞራል መሰበር እንዳጋጠማቸው ይናገራሉ። ኮሌጅ ገብተው ተምረው ስራ በመያዣ ጊዜያቸው እንዲህ አይነት አጋጣሚ እንዳጋጠማቸው ጠቁመው ከነ ልጆቼ በጣም ፈታኝ የሆነ ጊዜ አሳልፍ ያለው እያሳለፍኩም ነው ብለዋል።
በአሳዛኝ ሁኔታ ውስጥ ነው ያለው። ምክንያቱም መስራት የማልችልበት አንድ ነገር ይሄ ነው። ከሰው መቀበል ከባድ ነው። ሰው የተቀበልኩ ነው የሚኖረው። በጎ ኢትዮጵያውያኖች ናቸው የሚኖሩ። ልጆችንም እንዳልኩሽ የሚያስተምሩልኝ የሚነሱ ናቸው። ይሄ ደግሞ እውነትን የሚያውቁ ናቸው። እውነት የተገለጸላቸው ናቸው። ምክንያቱም ይህ ሰው እንደተባለው ከነበረበት አንጻርና ከተባለበት አንጻር እንደዛ ላይሆን ይችላል ብሎ የሚያስብ ሰው ይኖራል። ግን እውነቱ ይሄ አይደለም። መላኩ የዚህ አይነት ሰው አይደለም። ስራም ላይ ያለ እየተቸገርን ነበረ። ግን ይሄ በራሱ የእሱ የዓላማው አንዱ እንትን ስለነበረ ሰርቄ ሳይሆን ሰርቼ ነው ቤተሰቤን ማግዘው፣ ይህ የህዝብ የሀገር ገንዘብ ነው ብሎ ስለሚያምን ኢቨን ልጆች ከመጡ በኋላ እንዳልኩት ችግሩ እየፈጠጠ በሚመጣበት ሰዓት ራሱ ብድሮችን እየወሰደ የሚያኖረን ጊዜ ነበረ። መስሪያ ቤታቸው የብድርና ቁጠባ እሱም እንደውም በግልጽ የሚታወቅ ነው። ምንሽ ጓደኞች በዙሪያ ያሉ ጓደኞች የሚያውቁት ነው። ግን ከዚያም በኋላ ደግሞ የባሰ እሱ እዛ በሚታሰርበት ጊዜ እንዳልኩሽ ጠናት ልጆች ይዘሽ ብቸኛ ሆነሽ በግሽ እየተጓጓሽ ከዚህ ቃሊቲ ካለሽበት አቅጣጫ ቃሊቲ ድረስ ሲሄድ እሱ ታማሚ ስለሆነ በየቀኑ ትንሽ ትንሽ ነገር አዲስ ነገር ማግኘት ስላለበት ከምግብ ጋር የተያዘ ችግር ስለሆነ በሽታው ለዛ ለማድረግ በቃ እድሜንም ወጣትነቴንም ህይወቴንም የልጆችንም ልጆች አሁን ትምህርት ቤት ሄደው ይመጣሉ እንጂ ከእናት ማግኘት ያለባቸውንም ነገር እያገኙ አይደለም። ምክንያቱም እዛ ደርሼ ብዙ ድካም አለ፣ እንዳልኩሽ እንግልቱ አለ። በየቀኑ ታክሲ ነው የምጠቀመው። እዛ ደርሼ መጥቼ እነሱን እንኳን የማይበትና አንድ ልማግበት ጊዜ አስቻለሁ።
ሌላው አሳሳቢው ነገር አቶ መላኩ ህመምተኛ ናቸው። ህመማቸው የከፋ አደጋ እንዳያደርስባቸው ከፍተኛ ስጋት አለኝ ይላሉ።
ጨጓራው ላይ ነው ህመም ያለው እና ከዚህ በፊት ኦፕሬሽን አለው ከ15 ዓመት በፊት እና ያ ህመም የተሰራለት ቦታ አሁን ካለው ሁኔታ ጋር ለምን ይሄ ነገር ከሆነብኝ ከሚለው ብስጭቱም ጋር ወደ ቁስለት መጥቶ ከፍተኛ የቁስለት ይታይበታል እና የራሱ የሆነ የህመሙ ደረጃ መጠኑ ከፍተኛ ቢሆንም ግን አሁን ባለበት ሁኔታ ኦፕሬሽን ያስፈልገዋል ከተባለ እንግዲህ አሁን 5ኛ ዓመት ማለት ነው። ወዲያው እንደታሰረ ነው ይሄ ነገር በሐኪሞች የተረጋገጠ እና ሐኪሞቹ ደግሞ ይሄ ነገር ከዚህ በፊት ከነበረው የህክምና ታሪክ ጋር ደግሞ እዚህ ሀገር መደረግ አይችልም፣ ይህ ኦፕሬሽን ከሀገር ወጥቶ ሊሰራለት ይገባል በአስቸኳይ ብለው ከወሰኑ 5ኛ ዓመታቸው ነው።
አቶ መላኩ ፋንታ ተወልደው ያደጉት ጎንደር ከተማ ሲሆን ጠቅላይ ሚኒስትር አብይ አህመድ ሰሞኑን ወደ ጎንደር ተጉዘው ከጎንደር ከተማ ነዋሪዎች ጋር ባደረጉት ውይይትም ከቀረቡላቸው ጥያቄዎች መካከል በሙስና ጉዳይ ክስ ቀርቦባቸው በማረሚያ ቤት የሚገኙት የቀድሞ ገቢዎችና ጉምሩክ ባለስልጣን አቶ መላኩ ፋንታ በአብዛኛው ክሶች ነጻ መባላቸውን ተጠቅሶ ለምን አይፈቱም የሚል ጥያቄ ይገኝበታል። ጠቅላይ ሚኒስትር አብይ ጥያቄውን አጠቃለው ነበር የመለሱት።
እስረኞቹን በሚመለከት በኢህአደግ ግምገማ በዝርዝር አይተናል። ፍትህ ያስፈልጋል፣ ቅልጣፊ ያለው አሰራር አልሰራንም፣ አስመረናል ብለን በይቅርታም በርካታ ሰዎች ተፈተዋል። ቁጥሩን ለምን ማሳነስ እንደፈለጋችሁ አላወቅኩም። እኔ በእነሱ መፈታት በጣም ደስተኛ ነኝ። የቀረ ካለ ይጨመር፣ ግን ያንን አንኳሰን ሳይሆን የተደረገውን አመስግነን ጥሩ ነው ብለን የቀረው ደግሞ ይጨመር ነው እንጂ የወጣው 10 ነው እያል ካንኳሰስ ነው ሞራልም አይኖር ለመፍታት ማለት ነው። የወጣው እንኳን ወጣ ጥሩ ነው፣ የቀረ ደግሞ ካለ እየታየ ሊፈታ ይገባል የሚለው ሀሳብ ግን ቅቡል ነው። የምናየው ጉዳይ ይሆናል። እዛ ውስጥ ግለሰቦች አንስታችኋል፣ ሀገር ውስጥም በውጭም ያሉ ፍትህ የሚያስፈልጋቸው እየሰራንበት ስለሆነ አሁን ለዚህ መድረክ ዝርዝር ሪፖርት አላቀርብም። ስራው ሲጠናቀቅ አብረንም እናየዋለን።
ያቶ መላኩ ፈንታ ባለቤት ወይዘሮ መቅደስ ለማም ተስፋ የሚያደርጉት የጠቅላይ ሚኒስትር አብይ አህመድ አስተዳደርን ነው። በአዲሱ አስተዳደር ጉዳዩ በሚገባ ተመርምሮ ባለቤታቸው ፍትህ ያገኛሉ ብለው ያምናሉ።
ጠቅላይ ሚኒስትራችን ይዘው የተነሱት ሀሳብ ጥሩና የሚደግፍ ነው። ስለዚህ ለዚች ሀገር ፍትህ፣ ሰላም፣ ነጻነት ስለሚያስፈልጋት ይህ ባልሆነበት ሁኔታ ደግሞ ብዙዎች ፍትህ ሳያገኙ እውነት ሳይረጋገጥላቸው እንደ መላኩ አይነት እና መላኩን የመሰሉ ብዙዎች ስላሉ ለእሱ ብቻ ሳይሆን ለሁሉም ማለት ነው ይሄ የያዙትን ጀመሩትን ጅማሬ በደንብ አጠናክረው እውነት እንዲረጋገጥ ፍትህ እንዲመጣ እኛ ቤት የገባ ታሪክ እኛ ቤት የገባ ጉድ ሌሎች ላይ ነገ እንዳይደገም እና ባለቤት ደግሞ በተመለከተ እውነቱ ከጀርባ ተደብቆ ውሸቱ ስለሆነ ከፊት ለፊት ያለው የመላኩ ማንነት ተረጋግጦ ፍትህ አግኝቶ ልጆቹን እንዲያሳድግ የመላኩ እውነት ይሄ ስላልሆነ እንጠይቀው። በህዝብ ፊት ነው ህዝብን ምስክር አድርጌ ይህን የምናገረው። ብዙ ተጎድቷል፣ ዋጋ ከፍሏል። ስለ እውነት ብሎ ሙሰኛ አይደለም። የመላኩ ክሶች ሙስናን አያመለክቱም። የመላኩ እውነቶች ሙስና አይደሉም። የመላኩ እውነቶች አገርን እናሳድግ፣ አገርን እንለውጥ፣ አገርን እንገነባ ስለሆነ ይሄ ሰው ደግሞ ለቤተሰቡ ብቻ ሳይሆን ለአገርም ጠቅሟለም ወደፊት የሚጠቅም ሰው ስለሆነ እውነት ይረጋገጥለት፣ እውነት ይውጣ፣ ፍትህን ያገኘ። እስከዛሬ ብዙ ነገር ተጎድቷል እና አሁን ደግሞ ከዚህ በኋላ ደግሞ ሊጎዳ አይገባም። እርሱ ይህንን መዝ ነው አይተው አንድ ነገር ሊያደርጉ ይገባል።
ወይዘሮ መቅደስ በመጨረሻ እኔ ለምን ታሰረ ሳይሆን በአስቸኳይ ትክክለኛ ፍትህ ይሰጠው የሚል ነው ብለዋል።
ጽዮንን ለዘገባው እናመሰግናለን። አሁን ወደ ንግድ። ኢትዮጵያ በአፍሪካ ቀዳማዊ ፍጥነት አዳጊ ሀገር እንደምትሆን የዓለም የገንዘብ ድርጅት IMF አስታወቀ። ባለፈው ሳምንት በዚህ በዋሽንግተን ዲሲ በተካሄደው የዓለም ባንክ IMF የዓለም ባንክና IMF ዓመታዊ የጸደይ ጉባኤ የዓለም ምጣኔ ሀብት እድገት እመርታ ማሳየቱን፣ የሸቀጥ ገበያ መገምገሙንና የመንግስት ብድር ማሻቀቡን፣ የንድፍ ፉክክር መካረሩን እንደ ስጋት አስቀምጧል። ሄኖክ ሰማግዜር ዝርዝሩን ይዟል።
የኢትዮጵያ አጠቃላይ ሀገራዊ ምርት የምጣኔ ሀብት እድገት በአፍሪካ ቀዳሚ ይሆናል ይላል የቀጣዩ ዓመት የምጣኔ ሀብት ትንበያ። እድገቱ 8.5 ከመቶ ሲሆን ላለፉት 10 ዓመታት በከፊል ሳሐራማ የአፍሪካ ሀገሮች በፍጥነት ስታድግ የቆየችው ጋና 6.3 ከመቶ፣ አይቮሪኮስ ደግሞ 7.4 ከመቶ የሆነ ፈጣን እድገት ያስመዘግባሉ ይላል አይኤምኤፍ ባወጣው መረጃ መሰረት። የዓለሙ የገንዘብ ድርጅት የአፍሪካ ቡድን ስራ አስኪያጅ አበበ አይምሮ ስላሴ አፍሪካ 3.8 ከመቶ እድገት እንደምታስመዘግብ ለሚቀጥለው ዓመት አስረድተዋል።
Sub-Saharan Africa remains a region of tremendous potential. The current upswing in growth provides...
ከፊል ሳሐራማ አፍሪካ ሰፊ የምጣኔ ሀብት አቅም ያለው አካባቢ ነው። አሁን የሚታየው ፈጣን እድገት በጣም አስፈላጊ የሆኑ የምጣኔ ሀብት ፖሊሲዎችን ለመተግበር ይጠቅማል። አልፎም ምጣኔ ሀብቶች ለውሽንፍር ያላቸውን አቅም የሚያጠናክርና የመካከለኛ ጊዜ እድገት እቅድን ለማሳለጥ ይጠቅማሉ።
የምጣኔ ሀብት እድገቶቹን በጸና የሀብትና የብልጽግና መሰረት ለማቆምና ለማጽናት አሁንም የአፍሪካ ሀገሮች የምጣኔ ሀብት አምዶቻቸውን ማሻሻልና መለወጥ ይገባቸዋል ይላሉ የአይኤምኤፍ የአፍሪካ ስራ አስኪያጅ አበበ አይምሮ ስላሴ። መንግስታት የገቢ አሰባሰባቸውን ማስተካከልና ማሻሻል እንደሚገባቸውም አስረድተዋል።
region could mobilize between 3-5 percentage points of GDP and additional tax revenues.
አህጉሩ ከአጠቃላይ ሀገራዊ ምርት ከሶስት እስከ አምስት ከመቶ ድርሻ ያለው የገቢ አሰባሰብን የግብር መሰረቱን በማስፋት ሊተገበሩ ይችላሉ። ይህን ለማሻሻል የተጨማሪ እሴት ታክስ አሰራርን በማቀላጠፍና የግብርና መሰረቱን በማስፋት ሊተገበር ይቻላል።
እንደ ኢትዮጵያ ያሉ የአፍሪካ ሀገሮች በተለይ የግሉ ዘርፍ የምጣኔ ሀብት ተሳትፎን በማስፋፋት ረገድ ብዙ ስራ ይጠበቅባቸዋል። አጠቃላይ ያለውን ሁኔታ ያስረዱት የIMF አፍሪካ ስራ አስኪያጅ
የግሉ ዘርፍ ተሳትፎ የተጋጋመባቸው ምጣኔዎች በብዙ መልኩ አስፈላጊ ናቸው። መንግስታት በምጣኔ ሀብቱ ያላቸው ተሳትፎ ከሌሎች አካባቢዎች ጋር ሲነጻጸር ተመሳሳይ ቢሆንም የግሉ ዘርፍ ተሳትፎ ግን ከሁሉም አህጉሮች በታች ነው።
የኢትዮጵያ የገንዘብ ሚኒስቴር ዶክተር አብርሃም ተከስተ ኢትዮጵያ የምጣኔ ሀብቷን መሰረታዊ ዋልታ ለማስፋፋትና ለመቀየጥ የያዘችውን የኢንዱስትሪ ፓርክ ግንባታ በተለይ የግል ዘርፍ ተሳትፎና መዋለ ንዋይ ፍሰት እያስገኘላት መሆኑን ያስረዳሉ።
ኢትዮጵያ ላስት ይር ሃዝ አትራክትድ ኦቨር 4 ቢሊዮን ዩኤስ ዶላር ኢን ኤፍዲአይ ቨሪ ቢግ ካምፓኒስ።
ባለፈው ዓመት ኢትዮጵያ ከ4 ቢሊዮን ዶላርስ በላይ የውጭ ኢንቨስትመንትን ስባለች። ትላልቅ ኩባንያዎች ወደ ኢትዮጵያ ፓርኮች እየመጡና ስራ እየጀመሩ ናቸው።
የአፍሪካ መንግስታት የወጪ ገበያቸውን ተጨማሪ እሴት አክለው ለዓለም አቀፍ ገበያ የሚያቀርቡበት አቅምና የገበያ ሁኔታ ሌላው በIMF የአፍሪካ ጥናት ቡድን የተጠቆመና ብዙ ስራ የሚጠይቅ ጉዳይ ነው። ከዚህ ጋር ተያይዞ የአፍሪካ ሀገሮች እርስ በርስ ለመናገድ የሚከለክሏቸው የፖሊሲና የጸጥታ እንደዚሁም የድንበር ጥበቃ እክሎች ሌሎኞቹ አሳሳቢና በፍጥነት ሊሻሻሉ የሚገባ ጉዳዮች ናቸው ይላል የዓለሙ ድርጅት። የንግድ ሁኔታው ትንሽ መሻሻል የታየበት ሆኖም ግን ብዙ ስራ የሚጠበቅበት ነው ይላሉ የIMF አበባ ይመሮ ስላሴ።
intra-africa trade it's gone up from below 10% to now almost 20% of the region's.
የአፍሪካ ሀገሮች ንግድ ካጠቃላይ አህጉራዊ የንግድ መጠን 10% አይሞላም ነበር። አሁን ግን ወደ 20% ከፍ ብሏል። አበረታች የሆነው ነገር የአፍሪካ ሀገሮች እርስ በርስ የሚናገዱበት እሴት የተጨመረባቸው የፋብሪካ ምርቶች መሆናቸው ሌላው አበረታች ጉዳይ ነው።
የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የተመዘገቡ የምጣኔ ሀብት እድገቶች አበረታችና ወሳኝ የድህነት ቅነሳና ሀገራዊ ልማትን እንደሚያመጡ ገልጸው በተለይ በውጭ ንግድ ያለውን ፈተና ያስረዳሉ። በቅርቡ ከንግዱ ማህበረሰብ ጋር ጠቅላይ ሚኒስትሩ ባደረጉት ውይይት የውጭ ገበያ አለመጠናከርና የአሰራር እክሎች የውጭ ምንዛሬ ድርቀትን ካስከተሉ ምክንያቶች አንዱ እንደሆነ ተናግረዋል።
ከማኒፋክቸሪንግ አንጻርም ሲታይ ኤክስፖርት ማድረግ የሚገባን የመንግስትን እንኳን ብንወስድ ስኳር ባይናው ሎካል ፍላጎታችንን መልሶ ሀርድ ከረንሲ ማመንጨት ነበረበት፣ አልቻለም። ለምን? ፕሮጀክት ማኔጅመንት ስኪላችን በጣም ፑር ነው። የምንናገረው መፈጸም አንችልም። ባቀድነው ልክ መከወን አንችልም። በገንዘብም በጊዜም ከፍተኛ የሆነ ብክነት ነው ያለው። ያ በመሆኑ በእኛ የሚሰሩና በኤክስፖርት ገንዘብ ማምጣት የሚገባቸው ሴክተሮች በቂ ሀብት ሊያመጡ አልቻሉም። በዚያም ምክንያት ሀርድ ከረንሲ ችግር ውስጥ ገብቷል። ለሎካል ኢንዱስትሪም ማኑፋክቸሪንግ ኢንፑት መሆን የሚችሉ ጥሬ እቃዎችም እዚሁ መመረት የሚገባቸው ማምረት ሳንችል ቀርተን ከውጭ ማምጣት ስንጀምር ሲሚላርሊ ሀርድ ከረንሲ ይሻማሉ እነሱ።
ፈተናዎቹም እድሎቹም እንዳሉ ሆኖ ለሚቀጥለው አንድ ዓመት ኢትዮጵያ በ8.5% የአፍሪካ አውራ መሪ ሆና ትቀጥላለች ይላል የዓለሙ የገንዘብ ድርጅት IMF። ባለፉት 2 ዓመታት በነዳጅና የተፈጥሮ ሀብቶች እንደዚሁም በሸቀጥ ገበያ የሚመኩ ምጣኔዎች ክፉኛ ተጎድተው ሰንብተው ነበር። በአሁኑ ወቅት ግን የዓለም የሸቀጥ ዋጋ ከከረመበት ዝቅተኛ ደረጃ በመነሳቱ እንደ ናይጄሪያና አንጎላ ያሉ በነዳጅ ሀብት የሚተዳደሩ ሀገሮች የእድገት ትንበያቸው በመጠኑ ከፍ ብሏል።
አድማጮች፣ ጤና ቀጣዩና የመጨረሻው የሁለተኛው አጋማሽ ቅንብር ነው። የወባን ስርጭት ለማቆም ያስችላል ያሉትን አዲስ መላ መምታታቸውን አንድ እንግሊዛዊ ተመራማሪ አስታውቀዋል። ሰውን ሳይሆን ቢምቢዋን ራሷን ከወባ አምጪው ተውሳክ ወይም ቫይረስ መከላከል ወባን ምንጩ ላይ ማንጠፍ ነው ብለዋል ሳይንቲስቱ። ፌዝ ላፒዱስ ያጠናቀረችው ዘገባ አለ፣ ሰለሞን አባተ ያቀርበዋል።
ወባ በሕክምና ሊድን የሚችል የማኅበራዊ ጤና እክል ነው። በመሠረቱ በተለያዩ አካላት ርብርብና በማኅበረሰባዊ ተሳትፎ ቀድሞ መከላከልም ይቻላል። ይሁን እንጂ በየዓመቱ በመቶዎች ሺዎች የሚቆጠር ሰው በዓለም ዙሪያ በወባ ምክንያት ይረግፋል። የበዛው ሰው የሚሞተው አፍሪካ ውስጥ ነው። ከሚጋለጡትም ከሚሞቱትም ደግሞ የሚበዙት ሕፃናት ናቸው። የወባ ሕይወት ዑደት የሚጀምረው አንዲት በወባ ቫይረስ የተመረዘች ቢምቢ ጤነኛን ሰው ስትነድፍ ነው። ከዚያም ቫይረሱ ወደ ጤነኛው ሰው ደም ይገባና መራባት ይጀምራል። ከዚያ በኋላ ቀድሞ ጥገኛው ሕዋስ የሌላት ቢምቢ አሁን የተነደፈውን ሰው ደም ስትመጥ እንደገና እንዲራባ መንገድ ትከፍትና የዝግጁ የወባ ተውሳክ ተሸካሚ ትሆናለች። የለንደኑ ኢምፔሪያል ኮሌጅ ሳይንቲስትና የደቂቅ ሕዋስ ስነ ሕይወት ፕሮፌሰሩ ጄክ ባውምን ና ሌሎችም ተመራማሪ ባልደረቦቻቸው እየሰሩ ያሉት ያንን እንደገና ለመራባት ዝግጁ የመሆን ደረጃን ለማቋረጥና ለማቆም ነው። በንድፈ ሐሳብ ደረጃ ይቻላል።
Most of the frontline antimalarials that have been developed and are rolled out.
ህክምና ላይ እየዋሉ ካሉት ጸረ ወባ መድኃኒቶች አብዛኞቹ በጥሩ ሁኔታ እየሰሩ ናቸው። አሁን ፈተናው ከመድኃኒቶቹ የበዙት እነዚያን በድጋሚ በመራባት ላይ ያሉ ተውሳኮችን ማቆም አለመቻላቸው ነው። አንድ ሰው ታክሞ መዳኑ አንድ ቁም ነገር ሆኖ የዚያ ሰው መዳን ግን ህብረተሰቡን ወይም ማህበረሰቡን ከበሽታው ለመጠበቅ ያለው ትርጉም እጅግ አነስተኛ ነው።
የባውም ቡድን አሁን 300 ውህዶችን በተመሳሳይ ጊዜ እየፈተሸ ነው። አንደኛው ወይም ከዚያ በላይ የሆኑት የወባ ተውሳክ ቢምቢቱ ውስጥ እንዳያድግ ወይም የመራባቱን ጉዞና ዑደት እንዳይቀጥል ሊያደርጉና ሊያቆሙት ይችላል ወይም ይችላሉ። ይህ ማለት በቢምቢ ቢነደፍ እንኳ በወባ የሚያዝ ሌላ ሰው አይኖርም ማለት ነው። አሁን እየተፈለገ ያለው ባለ ሁለት ስለት መድኃኒት ነው። በሽታውን እያከመ ቢምቢ ወባን እንዳታስተላልፍ የሚያደርግ
ሰብአዊ
ጸረ ወባ የሚለውን አገላለጽ እወደዋለሁ። በጽንሰ ሐሳብ ደረጃ የምትታከመው ራስህን ለማዳን ብቻ ሳይሆን ማኅበረሰብህንም ከወባ ለመጠበቅ ለማዳንም ነው።
የእንዲህ ዐይነቱ መድኃኒትና መከላከያም ሐሳብ እየተሰማ ያለው ቢምቢ ወለዱ ጥገኛ ሕዋስ አሁን ላሉት ጸረ ወባ መድኃኒቶች አልበገር እያለ መሆኑ እየተሰማ ባለበት ጊዜ ነው። ይህ አደገኛ አዝማሚያ ደግሞ ዓለም በመጪዎቹ 20 ዓመታት ውስጥ ወባን ሙሉ በሙሉ ለማጥፋት የገባውን ቃልና ግዴታ ተግባራዊ እንዳያደርግ ያስተጓጉለዋል። ነገ ታስቦ የሚውለው ዓለም አቀፍ ጸረ ወባ ዘመቻ ቀን እነዚህን ፈተናዎችና ሌሎችም አንገብጋቢ ጉዳዮችን ግምት ውስጥ የሚያስገባ ትኩረትም የሚሰጥባቸው ይሆናል።
አድማጮች፣ ፕሮግራማችንን ለማጠቃለል ጥቂት ደቂቃዎች አሉን። አጫጭር የማጠቃለያ ዜናዎችን እንስማ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ የፈረንሳዩን ፕሬዚደንት ኢማኑዌል ማክሮንን በወታደራዊ አጀብ በዋይት ሀውስ ቤተ መንግስት ተቀብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቅርቡ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር እንገናኛለን ብለው እንደሚጠብቁ ተናግረዋል። ኪም ግልጽና እጅግ የተከበሩ ናቸው ሲሉም አሞግሷቸዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር ዶናልድ ያማማቶ ከኤርትራው ፕሬዚደንት ኢሳያስ አፈወርቅና ከሌሎች የሀገሪቱ ባለሥልጣኖች ጋር ተገናኝተው ተነጋግረዋል። ኤርትራ ካለው የዲፕሎማቶች ማህበረሰብና ከዩናይትድ ስቴትስ ኤምባሲ ሰራተኞችም ጋር ተነጋግረዋል። በዩናይትድ ስቴትስ ያሉት አፍሪካውያን ፍልሰተኞች የኮሌጅ ትምህርት ያላቸውና በሌላው የህዝብ ክፍል መጠን ስራ ላይ የተሰማሩ መሆናቸውን አንድ አዲስ ጥናት አመልክቷል። አውሮፓ ውስጥ ከሚኖሩት አፍሪካውያን ፍልሰተኞች በተሻለ የተማሩና በተሻለ የስራ አይነት የተሰማሩ ሳይሆን እንዳልቀረም ጥናቱ ገልጿል። ቶሮንቶ ውስጥ ትላንት ትልቅ መኪናውን ሰዎች በሚራመዱበት መንገድ ላይ ነድቶ ባደረሰው አደጋ 10 ሰዎች ተገድለው 15 ቆስለዋል።
አድማጮች፣ ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
አዳነች ፍስሐዬ ነን።
ፕሮግራሙን በመራችሁ በብርሃን ኃይሉ፣ በዋና አዘጋጅ ትዝታ በላቸውና ሌሎች ባልደረቦቻችን ስም በዚሁ እንሰናበታለን። እስከ ትግርኛው ፕሮግራም በቀጣዩ የሙሉቀን መለሰ ዜማ እንቆያለን። በእኛ በኩል ደህና አደሩ።
ፍቅሯ ቀለለ ስል እሷን አጠጠብኝ ልታንገላታይ ነው ወይ ዳይ እሽም አልልም ቢ እንደፈቀደችው ትዘበገ
Sona ta da pinyin litan.